ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 እና በ25 ሜትር ባንድ እንዲሁም በ31 ሜትር ባንድ በናይል ሳትም ጭምር ከዋሽንግተን ዲሲ በቀጥታ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ።
እንደምን አመሻችሁ የተከበራችሁ አድማጮቻችን። ዛሬ ሰኞ ጥቅምት 26 2011 ዓ.ም ምረት ፕሮግራማችን ይዘን ቀርበናል። የምናስተናግዳችሁ አዲስ አበባና
ቆንጂት ታዬ ነን። ለምሽቱ ያዝናቸውን ቅንብሮች ባጭሩ እናስተዋውቃችሁ።
አንዳንድ ጊዜ ለውጦች ውስጣችሁ ስንሆን የመረሳት ባህሪ ያላችሁ ኢትዮጵያና ኤርትራ በዚህ ሁኔታ እንዲህ አይነት ሰላም ተፈጥሮ በዚህ ሁኔታ እንቀጥላለን ብሎ የዛሬ 7-8 ወር ያስበሰዋለን ያልገምት። በአካባቢው ዙሪያ ያሉ አገሮች ጋር የተፈጠረው ግንኙነት እጅግ አስደናቂ ነው።
ተሰናባቹ የጠቅላይ ሚኒስትር ጽህፈት ቤት ኃላፊ አቶ ፍጹም አረጋ ተተኪዎቻቸውን ሲያስተዋውቁ ከተናገሩት የተወሰደ ነው።
አቶ ሽመልስ አብዲሳ ጽህፈት ቤት ኃላፊ ቢለኔ ስዩም ደግሞ የጽህፈት ቤቱ ቃል አቀባይ ሆነው ተሹመዋል። በአብይ ርዕስ ይቀርባል።
ሴቶች በኃላፊነት ቦታ ላይ ከተቀመጡ በበለጠ አይን እንደሚገቡ በማጉያ መነጽር እንደሚታዩ እንደምንታይ አይባይነ ቁረኛ ክትትል እንደሚደረግብን ለአንድ አፍታም መዘንጋት የለብንም። ስለዚህ አማራጭ የለንም። አማራጫችን ለተሰጠን ስራ ተግተን አንድ አይናችን ብቻ ዘግተን እየተኛን በአንዱ እየጠበቅን ስራችንን መፈጸም ይኖርብናል።
የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ ናቸው። ዛሬ በተካሄደው አገር አቀፍ የሰላም ጉባኤ ላይ ከተናገሩት የቀነጨብነው ነው። ይህም የምሽቱ አብይ ርዕስ ይሆናል። ሌሎችም ዘገባዎች ይኖሩናል።
መልካም ምሽት እንመኛለን። አሁን ወደ ዜናው እናልፋለን። ባለፉት 7 ወራት በርካታ ለውጦች ተገኝተዋል ሲሉ ተሰናባቹ የጠቅላይ ሚኒስትር ጽህፈት ቤት ኃላፊ አቶ ፍጹም አረጋ ተናገሩ። አቶ ፍጹም የተናገሩት አዲስ የተሾሙትን ተተኪያቸውን እንደዚሁም የጠቅላይ ሚኒስትር ጽህፈት ቤት ቃል አቀባይ ባስተዋወቁበት ስነ ስርዓት ነው። አቶ ሽመልስ አብዲሳ አቶ ፍጹምን በመተካት የጠቅላይ ሚኒስትር ጽህፈት ቤት ኃላፊ፣ ቢለኔ ስዩም ደግሞ የፕሬስ ኃላፊ ሆነው ተሾመዋል። ቀደም ሲል እንደገለጽነው አብይ ርዕስ ይዘግብበታል።
ዛሬ በከፍተኛ የስራ ኃላፊነት ከተቀመጡት ኢትዮጵያውያት ሴቶች ብርቱ ስራና ከፍ ያለ ውጤት እንደሚጠበቅ ፕሬዝዳንት ሳህለወርቅ ዘውዴ አሳስበዋል። ለዚህም ጊዜ እንደሌለና በፍጥነት ወደ ተጨባጭ ድርጊቶች መሸጋገር እንደሚያስፈልግ አስገንዝበዋል። ፕሬዝዳንቷ ይህን ያሉት በዛሬው አገር አቀፍ የሰላም ጉባኤ ላይ ነው። ዝርዝሩ በአብይ ርዕስ ተይዟል።
በአላማጣ ከተማ ከሁለት ሳምንታት በፊት የተፈጠረውን ግጭት ተከትሎ የኢትዮጵያ ክልሎችን የሚያገናኙ አውራ መንገዶች አንዱ የሆነው የአላማጣ ቆቦ መስመር ዝግ ሆኖ ቆይቷል። በትናንትናው ዕለት የመከላከያ ሰራዊት ጣልቃ በመግባት መንገዱ እንዲከፈት ማድረጉን የአካባቢው ነዋሪዎች ተናግረዋል። በዚህም ላይ መጽሔት ዘገባ ያክልበታል።
በአሁኑ ሰዓት በኢትዮጵያ የመጣው ለውጥ ከኤርትራ ነጻነት በኋላ ከቀዝቃዛው ጦርነት ማለቅ ጋር የመጣ የለውጥ ውጤት ነው አሉ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ። አቶ ኢሳያስ ባለፈው ቅዳሜ ከሀገሪቱ መገናኛ ብዙሃን ጋር ባደረጉት ቃለ ምልልስ እንደገለጹት ይህ በሶስተኛው ዘመን የመጣው ለውጥ ሁለቱን ህዝቦች ወደ ግጭት ሲያመራ የነበረውን አካሄድ ባለመቀበላቸው የተገኘ ውጤት ነው። ለውጡ የኤርትራንና የኢትዮጵያን ህዝቦች ወደ አዲስ ዘመን የሚያስገባ ክስተት እንደሆነም በፕሬዝዳንት ኢሳያስ ገለጻ ተመልክቷል።
ሰሜናዊ ምዕራብ ካሜሮን ውስጥ ከሚገኝ አንድ የፕሬስቢቴሪያን ትምህርት ቤት ማንነታቸው የማይታወቅ ታጣቂዎች ዲሬክተሩን ጨምሮ 78 ተማሪዎችን መጥለፋቸው ተገለጠ። ጠለፋው የተፈጸመው እንግሊዝኛ ተናጋሪ የሆነ አካባቢ ከተማ በሜንዳ ውስጥ ከሚገኝ ንኩዌን መንደር መሆኑን አስተዳዳሪው ደበን ቹፎ አረጋግጠዋል። የጠለፋው ምክንያትም ሆነ የጠላፊዎቹ ማንነት በውል አልታወቀም።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በአብዛኛው እግረኞች የሆኑበት ከፍተኛ ቁጥር ያለው የፍልሰተኞች ጉዞ ከማዕከላዊ አሜሪካ ሀገሮች ወደ ዩናይትድ ስቴትስ እየተመመ ነው። የ280 ኪሎ ሜትር ጉዞን ከኮርዲባ የጀመረው ፍልሰተኛ የመጨረሻ መዳረሻውን ሰኞ ሜክሲኮ ለማድረግ ወስኗል ተብሏል። ቁጥሩ ወደ 4000 የሚገመተው ፍልሰተኛ በአሁኑ ሰዓት ለዩናይትድ ስቴትስ ድንበር በመቶዎች የሚቆጠር ኪሎ ሜትር በሚቀራት በቬራ ክሩዝ ነው የሚገኘው። ይህ በዚህ እንዳለ የማዕከላዊ አሜሪካ የፍልሰተኞች ጉዞ ፕሬዝደንት ዶናልድ ትራምፕ እና የቀድሞ ፕሬዝደንት ባራክ ኦባማ ትናንትና እሁድ ለነገ ማክሰኞ የዩናይትድ ስቴትስ አማካይ ምርጫ ቅስቀሳ በሚያደርጉበት ወቅት መጠቀሱም ታውቋል። ትራምፕ በሜከን ጆርጂያ ለሪፐብሊካኑ አገረ ገዢ ብራያን ኬምፕ ሲቀሰቅሱ ነበር። እናም ወደ ዩናይትድ ስቴትስ ለሚጓዙት ፍልሰተኞች ትክክለኛውን መስፈርት ካላሟላችሁና በህጋዊ መንገድ ካልመጣችሁ በቀር እንዳትሞክሯት ቀኝ ኋላ ብትዞሩ ነው የሚሻላችሁ ብለዋል። ዶናልድ ትራምፕ በዚሁ ማስጠንቀቂያቸው ከፍልሰተኞቹ መካከል የወንጀለኞች ጥርቅም አሉ ሲሉ መናገራቸው ተሰምቷል። የቀድሞ ፕሬዝደንት ባራክ ኦባማ ደግሞ ከትራምፕ ቀደም ብለው ጌሪ ኢንዲያና ላይ ለዲሞክራቱ ሴኔተር ጆ ዳንሊ ባደረጉት ቅስቀሳ ፍልሰተኞችን በወንጀለኝነት ያቀረቡበትን የፕሬዝደንት ትራምፕን አነጋገር አጥብቀው ነቅፈዋል።
ቻይና ከፓኪስታን ጋር ያላትን የጋራ ንግድ ግንኙነት ከዶላር ይልቅ በየን ለመገበያየት መወሰኗ ተገለጠ። ይህ ያልተጠበቀ የቻይና ውሳኔ ባለስልጣናትና የመጣኔ ሀብት ባለሙያዎች እንደገለጡት ኢስላማባድ ከቤጂንግ ጋር የነበረው 87% ያህል የንግድ ግሽበት ከመቀነሱም በላይ ፓኪስታንንም በውጭ ምንዛሪ ላይ ከመተማመን ያድናታል። ይህ በቻይና የተወሰደው ስምምነት የውጭ ምንዛሪያችንን ለመደገፍ የሚረዳ ተግባራዊ እርምጃ ነው ብለዋል የፓኪስታኑ የማስተዋወቂያ ሚኒስትር ፋውድ ቻውድሪ። ሚኒስትሩ ኢስላማባድ ላይ ለጋዜጠኞች በሰጡት ቃል ከዚህ ታሪካዊ ስምምነት ጋር ሌሎች በርካታ ውሎች እንደተካተቱበት አመልክተው ይህ የሆነውም ዛሬ ሰኞ በተጠናቀቀው በፓኪስታኑ ጠቅላይ ሚኒስትር ኢምራን ካን የቤጂንግ የአራት ቀናት ጉብኝት ወቅት እንደሆነም ገልጠዋል።
በመጨረሻም የሽሪላንካው አፈጉባኤ ካሩ ጃያሱሪያ የቀድሞውን ታዋቂ የሀገሪቱ መሪ ማሂንዳ ራጃፓክሳን በጠቅላይ ሚኒስትርነት እንደማይቀበሏቸው አስታወቁ። ተመራጩ ራጃፓክሳ አስቀድሞ የምክር ቤቱን አብላጫ ድምጽ ማግኘት አለባቸው ነው የሚሉት አፈጉባኤው ካሩ። ካሩ በመግለጫቸው ሲያብራሩ ምክር ቤቱ ውስጥ የተወሰዱት ድምጾች ሹመቱ ህገ መንግስቱን የሚቃረን መሆኑን አመልክተዋል ብለዋል። ስለዚህ አሉ አፈጉባኤው፣ የምክር ቤቱ አብላጫ አባላት ምርጫው ትክክለኛ አካሄድ ስላልተከተለ ቀደም ያለው ማለትም ጠቅላይ ሚኒስትሩ ሳይመረጡ የነበረው አቋም እንዲጸና ጠይቀውኛል ብለዋል። በዚህም የተነሳ አዲሱ የማሂንዳ ራጃፓክሳ የጠቅላይ ሚኒስትርነት ሹመት አብላጫውን የምክር ቤቱን ድምጽ እስከሚያገኝ የማይጸና መሆኑ ነው የተገለጸው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ የአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ምሽት ፕሮግራም ነው። የምናስተናግዳችሁ አዲሱ አበበና
ቆንጂት ታየነን። የባንዲራ ጉዳይ በፍራንክፈርት አሬና ስቴዲየም፣
ይሄ እስካልተለወጠ ድረስ ይሄ ባንዲራ መለያችን፣ ምልክታችን ነው። በክስተት እንዳየ ነው መግቢያው ላይ ልዩ ትዕዛዝ በመስጠት የኢትዮጵያ ባንዲራ እንዳይገባ የሚከለከልበት ሁኔታ ከጀርመኖቹ እንደ መመሪያ እንደተሰጣቸው ያየ ነው።
ተከልክሏል የሚባል ነገር ነው ያየ ነው። እና እሱ ብቻ አይደለም መከልከሉ፣ የተለያዩ ነገሮች ሲከለከል አይተናል። በኋላ ላይ ነው ያስተካከል ነው።
ከተሳታፊዎቹ አንዱ ናቸው። ሁለተኛው አጋማሽ ዝርዝሩ ይቀርባል።
የሰኞ መደበኛ ፕሮግራሞች ስፖርትና አፍሪካ ነክ ርዕሶችም ተሰናድተዋል። አሁን በቀጥታ ወደ ምሽቱ አብይ ርዕስ እንሻገራለን።
ቀደም ሲል በዜናው እንዳመለከት ነው ላለፉት 7 ወራት በርካታ ለውጦች ተገኝተዋል ሲሉ ተሰናባቹ የጠቅላይ ሚኒስትር ጽህፈት ቤት ኃላፊ አቶ ፍጹም አረጋ ተናገሩ። አቶ ፍጹም ይህን የተናገሩት አዲስ የተሾሙትን ተተኪያቸውን እንዲሁም የጠቅላይ ሚኒስትር ጽህፈት ቤት ቃል አቀባይን ባስተዋወቁበት ስነ ስርዓት ላይ ነው። አቶ ሽመልስ አብዲሳ አቶ ፍጹምን በመተካት የጠቅላይ ሚኒስትር ጽህፈት ቤት ኃላፊ፣ ቢለኔ ሲዩም የጽፈት ቤቱ ቃል አቀባይ ሆነው ነው የተሾሙት። ስነ ስርዓቱን እስክንድር ፍሬው ተከታትሏል።
ከጠቅላይ ሚኒስትሩ ጽፈት ቤት ከተግባሮቻቸው ጀርባ በስም በአካል የሚታወቁት በቅርበት የሚጠቀሱት ሰው ለአዲስ ኃላፊነት አሮጌውን ቦታ ለቀዋል። በዶክተር አብይ አህመድ የስልጣን ዘመን የመጀመሪያው የጠቅላይ ሚኒስትር ጽፈት ቤት ኃላፊ ፍጹም አረጋ ዛሬ በይፋ ወደ ሌላ ኃላፊነት ተዛውረዋል። የኢትዮጵያ ኢንቨስትመንት ኮሚሽነር በመሆንም ተሹመዋል። ሰባቱን የለውጥ ወራት የፈጠኑትን የተግባር ጊዜያት መዳሰስ ደግሞ በነባሩ ኃላፊነት ለጋዜጠኞች ያደረጉት የመጨረሻ ንግግር ትኩረት ነበር።
ባለፉት ሰባት ወራት የተካሄዱትን ዋና ዋና ነገሮች ማንሳት በተለይ ደግሞ ለመገናኛ ብዙሃን አካላት ተገቢ ይመስለኛል። ከኔ የበለጠም ስትከታተሉ ስትዘግቡ አስተያየት ስትሰጡም ስትተቹም ስለነበር የምታውቋቸው ጉዳዮች ናቸው። ግን የተከናወኑ ጉዳዮች አይደለም እኛን ኢትዮጵያኖችን አፍሪካኖችንም በዓለም ደረጃ እጅግ አስደናቂ የሚባሉ ለውጥ የተካሄደበት ነው። ዝም ብለን በቀላል የምናየውም አይደለም። አንዳንድ ጊዜ ለውጦች ውስጣቸው ስንሆን የመረሳት ባህሪ ያላቸው ኢትዮጵያና ኤርትራ በዚህ ሁኔታ እንዲህ አይነት ሰላም ተፈጥሮ በዚህ ሁኔታ እንቀጥላለን ብሎ የዛሬ 7-8 ወር ያሰበ ሰው አለ ብዬ አልገምትም። በአካባቢው ዙሪያ ያሉ ሀገሮች ጋር የተፈጠረው ግንኙነት እጅግ አስደናቂ ነው። ከግብጽ ጋር፣ ከመካከለኛው ምስራቅ አገራችንም ውስጥ እዚህም እዛም የሚታዩ ጊዜያዊ የሚመስሉ ችግሮች የሚታዩ መሰረታዊ የሆኑ ተግባቦቶችን ይፈጠረ በመደመር ጽንሰ ሀሳብ ኢትዮጵያዊነት ጎልቶ እንዲወጣ የተደረገበት ስለሆነም እነዚህን እለት ተእለት በመረጃ ስንመገብም ስንቀበልም ስንማርም ስንካፈልም የነበረበት ሁኔታ ስላለ ይህንን የበለጠ አስቀጥሎ መሄድ ወሳኝ ነው ብለን አምነናል።
አቶ ፍጹም በዚህ ንግግራቸው ተተኪያቸውንም አስታውቀዋል። በዚህ መሰረት በኦሮሚያ ክልል የተለያዩ ኃላፊነቶች ያገለገሉት የገዢው ፓርቲ የስራ አስፈጻሚ ኮሚቴ አባል አቶ ሽመልስ አብዲሳ በሚኒስትር ማዕረግ የጠቅላይ ሚኒስትር ጽፈት ቤት ኃላፊ ሆነው ተሹመዋል። አቶ ሽመልስ በሰጡት ማብራሪያ የጠቅላይ ሚኒስትሩ ጽፈት ቤት ለመረጃ ክፍት እንደሚሆን ተናግረዋል።
የፕሬስ ሴክሬታሪ ትልቅ ኃላፊነት ወስዶ ከዚህ በፊት በመንግስት ኮሙኒኬሽን ጽፈት ቤት ሲሰራ የነበረው ስራ እዚህ በማዕከል በማድረግ እለት ተእለት ከሚዲያዎች ጋር ጥሩ ግንኙነት በመፍጠር ባለፈው ክቡር ጠቅላይ ሚኒስትሩ በገቡት ቃል መሰረት ምንም የሚደበቅ ነገር የማይኖርበት ሁሉም ነገር በግልጽነት መረጃዎች ተገቢውን መረጃዎች በጊዜያቸው እየተሰጡ የሚሄዱበት አግባብ ይፈጠራል። በዚህ ላይም አዲስ ስራ ከእናንተ ጋር ስራለን ብለን እናምናለን። ለዚህም ደግሞ አዲስ አደረጃጀት ተመስርቷል።
አዲሱ አሰራር በቅርቡ በፓርላማ የጸደቀውን የአስፈጻሚ አካላት ስልጣንና አደረጃጀት የተመለከተ አዋጅ ተከትሎ የመጣ ነው። በዚህ አዋጅ መሰረት የመንግስት ኮሙኒኬሽን ጉዳዮች ጽፈት ቤት ታጥፏል። በጽፈት ቤቱ ይሰሩ የነበሩ ስራዎች የሚሰሩት ደግሞ በጠቅላይ ሚኒስትር ጽፈት ቤት ስር በተቋቋመው የፕሬስ ሴክሬታሪ አማካኝነት ነው። እናም ዛሬ በጠቅላይ ሚኒስትር ጽፈት ቤት አዳራሽ በተካሄደው ስነ ስርዓት የመጀመሪያዋ የፕሬስ ሴክሬታሪ ይፋ ተደርገዋል። የመጀመሪያዋ የፕሬስ ሴክሬታሪ ወይም የጠቅላይ ሚኒስትር ጽፈት ቤት ቃል አቀባይ ቢለኔ ሲዩም ናቸው። የመስሪያ ቤታቸውን ኃላፊነት ለጋዜጠኞች አብራርተዋል።
በአጠቃላይ ከክልል መንግስታት እና ከሚኒስቴር መስሪያ ቤቶች ጋር በተቀናጀ መልኩ ወቅታዊ እና ተገቢ መረጃዎችን ለህዝብ ማቅረብ ስራ ላይ ኃላፊነት ተሰጥቶታል። በተለይ ደግሞ አንደኛ በኢፌዴሪ መንግስት ውሳኔዎች አቋሞች ዙሪያ ወቅታዊ ግልጽ እና ትክክለኛ መረጃ መሰብሰብና ማስተራጨት ለህዝብም ለሚዲያ ተወካዮችም፣ ሁለተኛ በመንግስት አስተዳደር ላይ የሚነሱ የህዝብ ምላሾችን አስተያየቶችንና ግብረ መልሶችን ማቀናጀት መተንተንና ማሳደግ ወደ በላይ አካል ማለት ነው። ሶስተኛው ደግሞ ለተሻለ ግልጽ ዘገባ በጠቅላይ ሚኒስትር ጽፈት ቤትና በመገናኛ ብዙሃን መካከል ያለውን ግንኙነት ለማጠናከር ነው። እነዚህ ናቸው እንግዲህ ዋና ዋና ስራዎቹ ማለት ነው የፕሬስ ሴክሬታሪያቱ።
ሌሎች ዝርዝር ጉዳዮችን መስሪያ ቤታቸው በሂደት እንደሚያሳውቅም ቢለኔ ሲዩም አመልክተዋል። በዛሬው የትውውቅ ስነ ስርዓት ላይ በርከት ያሉ የመገናኛ ብዙሃን ባለሙያዎች ተገኝተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን እናመሰግናለን። ወደ ሁለተኛው አብይ ርዕስ ዘገባ እናልፋለን። ዛሬ በከፍተኛ የስራ ኃላፊነት ከተቀመጡት ኢትዮጵያውያት ሴቶች ብርቱ ስራና ከፍ ያለ ውጤት እንደሚጠበቅ ፕሬዝዳንት ሳህለወርቅ ዘውዴ አስጠንቅቀዋል። ለዚህም ጊዜ እንደሌለና በፍጥነት ወደ ተጨባጭ ድርጊቶች መሸጋገር እንደሚያስፈልግ ነው ያስገነዘቡት። መለስካቸው አመሃ ተከታትሎታል።
በተባበሩት መንግስታት ድርጅት የስብሰባ ማዕከል እኛ ሴቶች ዘረኝነትን በመጠየፍ ለሰላም ግንባር ቀደም ሚናችንን እንወጣ በሚል መሪ ቃል ዛሬ በሀገር አቀፍ ደረጃ የሴቶች ሰላምና የትብብር ጉባኤ ተካሂዷል። የኢትዮጵያ የሴቶች ሕፃናትና ወጣቶች ሚኒስትር ወይዘሮ ያለም ጸጋይ በስብሰባው መጀመሪያ ላይ እንዳስገነዘቡት ዘላቂ ሰላም ለማስፈን በአሁኑ ወቅት በመንግስት በኩል እየተደረገ ነው ያሉትን ከፍተኛ ጥረት ሴቶች የበኩላቸውን ድርሻ በመጫወት ድጋፍ መስጠት እንዳለባቸው ጠቁመዋል። ኢትዮጵያውያት ሴቶች አሁን የተፈጠረውን የሰላም ችግር ለመፍታት ያላቸውንም ልዩ ብቃት በንግግራቸው አንስተዋል።
የሰላም አስፈላጊነት ባለፉት 3 ዓመታት በሀገራችን በተለያየ አካባቢዎች በተከሰቱ ግጭቶች ተነሳ ግለሰቦች ማህበረሰቡና ሀገራችን ያሳለፉትን ችግሮች ማውሳት ለቀባሪው ማርዳት ይሆናል። ነገር ግን ያለፉት ጥፋቶችን ችግሮችን እንዳይደገሙ ሁሉም ህዝብ በተለይም ሴቶች ድርሻችን መወጣት ይኖርብናል። በመሆኑም ሴቶች በተፈጥሮ በእናትነታችን በተሰጠን ስጦታ ሰላም ፈላጊነታችንና በባህላዊ መንገዶች ያካበትነው ሰላም እናሰፍንበት ችግር ሲፈጠርም የምንፈታበት ልምዶችና እሴቶች በማዳበር ቤተሰቦቻችን በየአካባቢያችን በሀገራችን ሰላም በዘላቂነት ለማስፈን በጋራ በመምከር በቅንጅት ለመስራት እጅ ተያያዘን አንድ ብለን እርምጃ ለመጀመር የሚያስችለንን ንቅናቄ ዛሬ እንጀምራለን።
ሚኒስትሯ የጉባኤውን ሁለተኛ ዓላማም አብራርተዋል።
በዛሬው ዕለት እንደ ሰላም ማስከበር ሁሉ የኢትዮጵያ ሴቶች ለሀገር ልማትና እድገት ያላቸውን ሚናና ድርሻ ጉልቶ የሚያወጣ የላቀ አስተዋጽኦአቸውን እውቅና ለመስጠት በተለይም ሴት ልጅ አትችልም የሚለውን ስር የሰደደው ኋላቀር አመለካከት ለመለወጥና በህብረተሰቡ ዘንድ ያሳሰብ ሽግግር ለማምጣት ጀግኒት የተሰኘ የህብረተሰብ ንቅናቄ ፕሮግራም በይፋ እናስጀምራለን። ጀግኒት እኔ ነኝ፣ ጀግኒት አንቺ ነሽ፣ ጀግኒት እናንተ ናችሁ፣ ጀግኒት ሁላችንን ነን። የጀግኒት ፕሮግራም ዓላማ ህብረተሰቡ ስለ ሴቶች ያለውን የተዛባ አመለካከት በመቀየርና የአመለካከት ሽግግር በማምጣት ለኢትዮጵያ ሴቶች ለሀገር እድገትና ብልጽግና ያበረከቱትና የሚያበረክቱትን የማይተካ ሚና ድርሻ በማጉላት ተገቢውን ክብርና ሞገስ እንዲሁም ዋጋ እንዲያገኝ ማድረግ ነው።
አዲሷ የኢትዮጵያ ፕሬዝዳንት ወይዘሮ ሳህለወርቅ ዘውዴ በክብር እንግድነት በተጠሩበት በዚህ ጉባኤ ላይ ባደረጉት ንግግር የአገር አቀፉን ጉባኤ ወቅታዊነትና አስፈላጊነት አስምረውበታል።
ይህ አገር አቀፍ የሰላምና የትብብር ኮንፈረንስም የሀገራችን ሴቶች ለሰላም የሚያበረክቱትን አስተዋጽኦ በማቀናጀት ሴቶችንና ሕፃናትን የአደጋ ተገላጭነት በመቀነስ እንዲሁም የሴቶችን ሚና በማጉላት መላው ህብረተሰብን ለዘላቂ ሰላም እና መረጋጋት በባለቤትነት ዘብ እንዲቆም የጋራ ግንዛቤ ለማሳደግ ድርሻው ከፍተኛ እንደሚሆን ይታመናል።
ፕሬዚዳንት ሳህለወርቅ ከዚህ አለፍ ብለውም የሴቶች ሚና በአሁኑ ጊዜ በኢትዮጵያ በተለየ መልኩ መታየት መጀመሩንና ይህም የተገባ እንደሆነ ነበረ ያስገነዘቡት። እንደሳቸው አገላለጽ ባለፉት 3-2 ሳምንታት በኢትዮጵያ የተወሰዱ ታሪካዊ እርምጃዎች አሉ። ለሴቶች በርካታ ኃላፊነቶች ተሰጥተዋል። የካቢኔው ግማሽ ቁጥር ሴቶች መሆናቸውን ያስታወሱት ፕሬዚዳንቷ የእርሳቸውንና በጠቅላይ ፍርድ ቤት ፕሬዚዳንትነት የተሾሙትም ሴት መሆናቸውን አውስተው እርምጃው አድናቆትን ያተረፈ መሆኑንም ገልጸዋል። ይሁን እንጂ ሌላም ገጽታ አለው ሲሉ ፕሬዚዳንት ሳህለወርቅ ያስረዳሉ።
ሴቶች በኃላፊነት ቦታ ላይ ከተቀመጡ በበለጠ አይን እንደሚገቡ፣ በማጉያ መነጽር እንደሚታዩ፣ እንደምንታይ፣ በአይነ ቁራኛ ክትትል እንደሚደረግብን ለአንድ አፍታም መዘንጋት የለብንም። ስለዚህ አማራጭ የለንም። አማራጫችን ለተሰጠን ስራ ተግተን አንድ አይናችን ብቻ ዘግተን እየተኛን በአንዱ እየጠበቅን ስራችንን መፈጸም ይኖርብናል። በዚህ አንጻር በካቢኔ ውስጥ አዲስ ለተፈጠረው የሰላም ሚኒስቴር፣ በሴት የሚመራው የሰላም ሚኒስቴር ሁላችንም ድጋፋችንን እንድንሰጥ በዚህ አጋጣሚ ጥሪ ለማቅረብ ፈልጋለሁ።
ፕሬዚዳንቷ ይህ ዛሬ ለሴቶች የተገኘ ድል ዘላቂነቱ የሚረጋገጠው በዋዛ እንዳልሆነ ምሳሌ እየጠቀሱ ነበር ያስገነዘቡት። በዛሬው ዓለም በበለጸጉት አገሮች እንኳን ሴቶች በኃላፊነት ስፍራቸው በቂ ውጤት አላስመዘገቡም በማለት የሴቶችን መብት በኃይል ወደ ኋላ መልሰውታል በማለት ወቅሰዋል። ስለሆነም ጊዜ የለም ይላሉ።
በጣም በርትተን ተግተን መስራት ይኖርብናል። ስለሆነም ወቅቱ ወደ ተጨባጭ ተግባር በአስቸኳይ እንድንሸጋገር ይጠይቃል። እንደዚህ ያሉ ታላላቅ ተልእኮዎች በመፈክር ብቻ የተወሰኑ ሳይሆኑ በተጨባጭ የድርጊት ፕሮግራሞች ሊደገፉ ይገባል። ሰላም እጦት በከፍተኛ ደረጃ የሚጎዱት ሴቶች መሆናቸው ዛሬ ምንም የማያጠራጥር እውነታ እና አያከራክረንም። ዛሬ ጥያቄው ሴቶች የመፍትሄ አካል መሆን ይገባቸዋል፣ በጠረጴዛው ዙሪያ መገኘት አለባቸው የሚለው ነው።
ፕሬዚዳንቷ ሌሎችም ማስተንገቂያዎች ነበሯቸው።
ሌላው መፍትሄ የሚገኘው ከራሳቸው ችግር ከሚጋፈጡ ሴቶች ነው። ወደ ታች መውረድ አለብን፣ ማዳመጥ አለብን። ከስብሰባ አዳራሽ ውጪ መድረስ ያለብን ድምጽ የሌላቸውን ሴቶች ድምጽ በማጉላት ደረጃ ነው። ስለዚህም ከኛ በጣም የሚጠበቅብን በተለይ ኃላፊነት እርከን ላይ ለመቀመጥ እድል የገጠመን ሴቶች ባለንበት የምቾት ሁኔታ የተደላደልን መስለን መታየት የለብንም፣ ከቶውንም የለብንም።
ፕሬዚዳንት ሳህለወርቅ በአሁኑ ጊዜ የሴቶች በስልጣን ላይ መውጣት የአንድ ወቅት ክስተት ሆኖ እንዳይቀር ተተኪና ቀጣይ ሴት ኃላፊዎችን ለማፍራት በርትቶ መስራት እንደሚገባና አርአያ መሆን እንደሚያስፈልግ አስገንዝበዋል። በዚህ ጉባኤ መክፈቻ የአዲሱ ሚኒስቴር መስሪያ ቤት የሰላም ሚኒስትር ወይዘሮ ሙፍሪያት ካሚል ለሰላም በህብረትና በአንድነት መስራት ቁልፍና ወቅታዊ ጉዳይ መሆኑን አስታውቀዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ወደሚቀጥለው እናል። በአላማጣ ከተማ ከሁለት ሳምንታት በፊት የተፈጠረውን ግጭት ተከትሎ ቀደም ሲል እንደገለጽ ነው የኢትዮጵያ ክልሎችን ከሚያገናኙ አብራ መንገዶች አንዱ የሆነው የአላማጣ ቆቦ መስመር ለአንድ ሳምንት ዝግ ሆኖ መቆየቱ አይዘነጋም። በትናንትናው ዕለት የመከላከያ ሰራዊት ጣልቃ በመግባት መንገዱ እንዲከፈት ማድረጉን የአካባቢው ነዋሪዎች ተናግረዋል። ሙርጌታ ጽብሃ ከመቀሌ ተከታዩን ልኮልናል።
መንገዱ ተዘግቶ በነበረበት ወቅት ለተሽከርካሪዎች በመከልከል ሰዎች በእግራቸው ወሰኑን እንዲሻገሩ እየተደረገ ነበር። የቆቦ ከተማ ነዋሪ አቶ አበበ ጫኔ ባለፈው ሳምንት መንገዱን እንዲዘጋ ያደረጉ ምክንያቶች እስረኞች እንዲፈቱና ልዩ ኃይል ደግሞ ከአካባቢው እንዲነሳ የሚል ጥያቄ አዘል መሆኑን ገልጾ ነበር። አሁን እንደተናገረው ደግሞ መንገዱን በመዘጋቱ ለሁለንተናዊ የከተማው እንቅስቃሴ እንቅፋት ሆኗል ሲል ይገልጸዋል።
እዛ አካባቢ ያሉ አጎራባች ቀጠለ የገጠር ቀበሌዎች ወደ ቆቦ ከተማ ሆስፒታል እንኳ ለመምጣት በጣም ከባድ የነበረው ሌላው ቀርቶ ከዛ ውጭ ኢኮኖሚያዊ ችግሩ የገባ እንቅስቃሴው የከተማዋ እንቅስቃሴ ተራዝሙና ተሳዞ ነበረ ችግር ነበረበት። በሰዓቱ በሰላማዊና በውይይት ለመፍታት የነበረባቸው ችግሩ አለ ከሁለቱ መኞች ነው።
በተጨማሪም ከቆቦ ከተማ በሰሜን አቅጣጫ የሚገኙ ትምህርት ቤቶች መንገዱ በመዘጋቱ የትምህርት ሂደቱን ባለፈው ሳምንት መስተጓጎልን ነው መረጃ የሰጡን አካላት የገለጹልን። አቶ መሐሪ ገብረ ሚካኤል የአላማጣ ከተማ ንግድና ዘርፍ ማህበራት ምክር ቤት ዋና ጸሐፊ ናቸው። መንገዱን ተዘግቶ በነበረበት ወቅት በከተማዋ ንግድ ስራዎች ላይ ትልቅ አሉታዊ ተጽዕኖ ነበረው ይላሉ።
የንግድ እንቅስቃሴ ከፍተኛ ሁኔታ ፈጥሮብን ነበር። ከተማችን የተለያዩ አልጋዎች አስይዞ የሚኖሩ ሰዎች አሉ። የተለያዩ ስራ ሰርቶ የሚኖሩ ሰዎች አሉ። ያ መንገድ ስር ስለተዘጋ ምንም አይነት ስራ መስራት አልተቻለም። ማንኛውም አይነት ሸቀጥ መግባት አልቻለም። በወቅቱ በዚህ በመቀለ ዙሮ እንደዚህ ነው ይዘው ነበሩ። ስለዚህ ከፍተኛ ጫና ፈጥሮብን ነበረ ማለት ነው። አሁን መንግስት በበሰረው
በጉዳዩን አስመልክቶ ምሁራዊ ትንታኔ የጠየቅናቸው በመቀሌ ዩኒቨርሲቲ የኢኮኖሚክስ ትምህርት ክፍል አስተማሪ አቶ ምዑዝ ሐዱሽ መንገድ መዝጋት የሚያመጣውን ጉዳት ለተወሰኑ አካላት ብቻ አይደለም ይላሉ።
መንገድ ተዘጋ ማለት ነጻ የሆነ የአገልግሎትና ነጻ የሆነ የእቃ ትራንስፖርት የለም ማለት ነው። ይሄ ሲሆን ዋጋ መጨመር ያሳያል። ስለዚህ ዋጋ ሲባል ዝም ብሎ የመሸጫ ዋጋም ሳይሆን የትራንስፖርትም ዋጋም አለ፣ የመግዣም ዋጋም ይጨምራል አብሮ። ምክንያቱ ድሊያንስ አለ፣ ሌላ የጊዜ መጓተትም አለ። ሁለቱ ይከሰታሉ። ሁለቱ ሲከሰቱ አምራችም ይጎዳል፣ ምክንያቱ ገበያ የለውም። እዚህ ላይ ተጠቃሚም ይጎዳል። ዋጋ ሲጨምር ተጠቃሚው ወደ ሌላ እቃ ነው ሽፍት የሚያደርገው። አልጋ ተጠቃሚ ነበር መሀል ላይ እነ ደብረሲና እነ ጣዬና ከሚሴ ቁርስም ነበረ። እዚህ አካባቢ በኔትወርክ ያሉ ከተሞች እንዳለ በሙሉ ይሄ ተዘጋ ማለት እንዳለ የአልጋ አገልግሎትም የለም። አልጋ ያለም ማለት ምግብም የለም። ምግብ የለም ማለት እዛ የነበረውን አምራች ገበሬ ራሱ የሚያቀርበው የነበረው የድንች የሚሆን የቲማቲም የሚሆን የሽንኩርት የሚሆን እነዚህ በሙሉ ሳያቀርብ ቀርተዋል ማለት ነው። በየቀኑ የሚያገኘውን የነበረውን ገቢ የቦምሩ ሚስ ያርጋል ያጣል።
አቶ ሙሁስ ሲናገሩ ያላማጣ ቆብ መስመር ባለፈው ሳምንት ሙሉ በሙሉ ተዘግቷል። ግን ከዛ በላይ ላንድ አመት ያህል ከትግራይ ወደ መሐላገር ከመሐላገር ደግሞ ወደ ትግራይ የሚደረግ ጉዞ በአማራ ክልል የደህንነት ስጋት አለን በማለት ህብረተሰቡ የሚጠቀመው በአፋር ክልል በኩል ነው ብለዋል። ለአሜሪካ ድምጽ ሙልጌታ ጽባህም መቀለ።
የመጨረሻው የመጽሔት ክፍለ ጊዜ ዘገባ የዩናይትድ ስቴትስን የተመለከተ ነው። ወደ ምርጫ ውጡ፣ ድምጻችሁንም ስጡ። የዩናይትድ ስቴትስ ሪፐብሊካን ፕሬዝዳንት ዶናልድ ትራምፕ እና የቀድሞ ዲሞክራቲክ ፕሬዝዳንት ባራክ ኦባማ ለየታማኝ ደጋፊዎቻቸውና በአጠቃላይም ለመራጭ አሜሪካውያን ሰሞኑን በየአደባባዩ ሲያሰሙት የከረሙት ጉትጎታ ነው። ሰለሞን አባተ ዝርዝሩን ይዟል።
ቀኑን አታባክኑት፣ ውጡና ምረጡ፣ ድምጾቻችሁን ስጡ። የፕሬዝዳንት ዶናልድ ትራምፕ የመጀመሪያው ፕሬዝዳንታዊ ዘመን አማካይ ጊዜ ምርጫ ዕለት ነገ ነው። በምርጫ ሰነዶችና ኮሮጆዎች ላይ የሌለው የፕሬዝዳንቱ ስም ብቻ ነው። የተወካዮች ምክር ቤቱ የሕግ መምሪያና የሕግ መወሰኛ፣ የግዛቶቹ ጠቅላይ ገዢዎች፣ የየአውራጃውና በተዋረድም ያሉ የአካባቢና የአቃቤ ሕግ ሥልጣናት ድምፅ ሊሰጥባቸው የሚገባ የውሳኔ ሕዝብ ሐሳቦች ሳጥን ላይ ናቸው፣ የምርጫ ካርድ ላይ ናቸው። ሰሞኑን በየቅስቀሳ አደባባዩ ተናንቀው ያሉት ሁለቱ ዝሆኖች የአሁኑ ፕሬዝደንትና የቀድሞም አውራሻቸው የለም እኛም አለን እያሉ ነው። ስምና ፎቶዎቻቸው አይኑሩ እንጂ አጀንዳና ራዕዮቻቸው ከእያንዳንዱ ተፎካካሪ እጩ ጀርባ፣ በእያንዳንዱ የውሳኔ ድምፅ ጠባቂ ጥያቄ ዙሪያ ዶናልድ ጄ ትራምፕ ወይም ባራክ ኤች ኦባማ አሉ። በተለይ ለተቀማጩ ፕሬዚደንት የፈተናና የግምገማ ያህል ክብደት ያለው ነው የነገው ምርጫና ውጤቱ። የ22 ወራት አስተዳደራቸውን አካሄድ ሕዝብ ወዶላቸዋል ወይስ ተከፍቶባቸዋል? የትራምፕ ፖሊሲዎች ስር ይሰዳሉ? የትራምፕ አጀንዳ ተጠናክሮ ይቀጥላል? ይሁንታ ተችሮታል? በዚህ አሜሪካውያን በየጎራው ተካተው እጅግ ተከፋፍለዋል በሚባልበት ጊዜ ቁልፍ ምርጫ ነው የነገው። የተወካዮች ምክር ቤቱ የሕግ መምሪያ 435 መቀመጫዎችና ከባለመቶ መቀመጫው የሕግ መወሰኛ ሲሶ ያህሉ ነገ ሳጥን ላይ ናቸው። አሁን እስከ ዛሬዋ ዕለት ምናልባትም የምርጫው ውጤት ተጠናቆ ታውቆ ሁሉም ቦታውን ጨርሶ እስኪለይ በቀረው ጥቂት ጊዜ የዩናይትድ ስቴትስ ሪፐብሊካን ፓርቲ ዋይት ሃውስንና ሁለቱንም የተወካዮች ምክር ቤቱን ክንፎች ተቆጣጥሯል። የሰሞኑ የሕዝብ ሐሳብ ክትትልና ግምገማ አዝማሚያ እንደሚያሳየው የሕግ መምሪያው ለዴሞክራቶቹ የሚወድቅ ይመስላል። አብላጫ መቀመጫውን ለመቆጣጠር አሁን በያዙት ላይ 23 ተወካዮችን ማስመረጥ ይኖርባቸዋል ዴሞክራቶቹ። የሕግ መወሰኛው ምክር ቤት ግን ከሪፐብሊካኑ እጅ የመውጣቱ ነገር እጅግ አጠራጣሪ መሆኑ በስፋት እየተነገረ ነው። ቢያንስ አሁን የያዙትን 51-49 የሆነ የበላይነት አስጠብቀው ይዘልቃሉ። በለስ ከቀናቸውም አንድ ሁለት ተጨማሪ መቀመጫ ከዲሞክራቶቹ ይነጥቃሉ። በዩናይትድ ስቴትስ ፖለቲካ ድምጻቸውን ከምርጫው ዕለት ቀድመው ለመስጠት ለሚፈልጉ መራጮች ክፍት በሚሆነው የአንድ ወር ጊዜ ውስጥ አሰራሩን በሚፈቅዱ ከ30 በላይ ግዛቶች ውስጥ ከ30 ሚሊዮን በላይ መራጮች በአካልና በአስገዳጅ ምክንያቶች በምርጫ ጣቢያዎች ላይ መገኘት የማይችሉም በፖስታ መልእክት ድምጾቻቸውን ሰጥተዋል። እንግዲህ ቀኑ ቀድሞ በሚጀመርበት የዩናይትድ ስቴትስ ምስራቃዊ ክልል ጣቢያዎች በይፋ ሊከፈቱ የቀረው ጊዜ ከ10 ሰዓት ያነሰ ነው። ቅስቀሳው እየጦዘ በመጣባቸው የመጨረሻ ቀናት ፕሬዚደንት ዶናልድ ትራምፕ የመራጩን ቀልብ መሳብ የመረጡት በፍልሰትና ኢሚግሬሽን ጉዳይ ላይ ነው።
Republicans want strong borders, no crime, no chaos and no caravans.
ሪፐብሊካን ጠንካራ የሀገር ወሰኖችን ነው የሚፈልጉት። ወንጀል አይፈልጉም። ቀውስ አይፈልጉም። የፍልሰተኞችን ጎርፍ አይፈልጉም። ዲሞክራቶቹ የሚፈልጉት ድንበሮቻችን ክፍት እንዲሆኑ ነው። በወንጀል ላይ ወንጀልን የሚጎትቱብንን የፍልሰት ቅፍለት በሌላ ቅፍለት ላይ ያከታተሉ መጋበዝ ነው የሚፈልጉት።
ሚስተር ትራምፕ ናቸው ይሄንን ያሉት። ዲሞክራቶቹ በአንጻሩ ማተኮር የወሰኑት በጤና ጥበቃና በሚስተር ትራምፕ ያስተዳደር ዘይ ላይ ነው። ዋናው የማሸነፊያ መሳሪያችን ነው ብለው የሚያምኑትና የሚናገሩትም ደግሞ ግዙፍ ቁጥር ያለው ድምጽ ሰጪ ወደ የጣቢያው መትመምን ነው። እንደ ቀድሞው ፕሬዝዳንት ባራክ ኦባማ አይነት ጎልተው የሚታዩ ሰዎቻቸው ደግሞ ንቅናቂ ኃይልና የግፊት በትራቸው ሆነዋል።
You can choose a bigger, more hopeful, more generous vision of America. But to do it, you got to vote.
ላቅ ያለች ተስፋ የበዛባትና ቸርነት የሞላው የአሜሪካን ራዕይ መምረጥ ትችላላችሁ። ይህንን ለማሳካት ግን ድምጻችሁን መስጠት አለባችሁ።
የባራክ ኦባማ ጥሪ ነው። በነገው ምርጫ ዲሞክራቶቹ ብዙ ያተርፋሉ ብለው የሚጠብቁት የብሩኪንግስ ተቋሙ ተንታኝ ጃን ሁዳክ ሪፐብሊካኑም ቢሆን የሚወጡት ባዶ እጃቸውን አይደለም ይላሉ።
Right now it does look like Democrats will do quite well in house races, probably enough to take
አሁን ባለው ሁኔታ ለተወካዮች ምክር ቤት የህግ መምሪያ በሚደረጉት ፉክክሮች ዲሞክራቶቹ የሚቀናቸው ይመስላል። የህግ መወሰኛ ምክር ቤቱ ግን እንደ ተከፋፈለ ይቆያል። ምናልባትም በሪፐብሊካኑ እጅ ይጸናል
ብለዋል ሁዳክሲ ተነብዩ። በሁለቱም ወገን ላሉ መራጮች ዋናው ጉዳይ ፕሬዝዳንት ትራምፕ ናቸው ይላሉ የአሜሪካን ዩኒቨርሲቲ ኤክስፐርት አለን ሊችማን።
I think this is the most nationalized election in modern memory. It was a recent call
በዘመኑ የቅርብ ትውስታችን ውስጥ ይህ የአማካይ ዘመን ምርጫ በድፍን ሀገሪቱ ከሁሉም በላይ የተጋጋለ ሆኗል።
ብሔራዊ ሆኗል። በቅርቡ በተካሄደ አንድ ቅኝት ትራምፕ ዋናው ጉዳያችን ይሆናሉ ወይም አይሆኑም ብለው ከመራጩ ህዝብ 2/3 ድምጽ ሰጥተዋል ብለዋል ሊችማን። 2/3 ወትሮም ቢሆን በእንዲህ አይነቱ የአማካይ ዘመን ምርጫ የተቀማጩ ፕሬዚደንት ፓርቲ ቦታዎቹን ያጣል። በተለይ እንዲህ እንደ ሚስተር ትራምፕ በህዝብ ዘንድ ያለው ተቀባይነት እጅግ ዝቅ ያለ በሆነ ጊዜ ባልደረባዬ ጂም ማለን በዘገባው ውስጥ የጠቀሳቸው ሌላው ተንታኝ ካይሌ ኮዳክ እንዳሉት ዴሞክራቶቹ የህግ መምሪያውን ካሸነፉ ይላሉ የሁለቱም ፓርቲዎች ጥምር የሆነው የዋሽንግተኑ የፖሊሲ ማዕከል ባልደረባ ጃን ፎርቲየ
part of the levers of power they won't be there to pass
በመንግስቱ ውስጥ የጎለበቱት ዲሞክራቶች የትራምፕን ህግጋት ማሳለፍ አይዳዳቸው። እንዲያውም በዶናልድ ትራምፕ ላይ ምርመራዎች እንዲጠናከሩ መጎትጎትን በመሳሰሉ አካሄዶች ተቃውሞና ድምጾቻቸውን ያበዙባቸው እንደሆነ እንጂ
ቀደም ሲል ወደ መጨረሻው ዘገባ በለናል ነበር። አንድ እዚህ ስቱዲዮ ከመጣን በኋላ የደረሰ ዘገባ አለ። 1100 የሚሆኑ የኦሮሞ ነጻነት ግንባር ኦነግ የቀድሞ ተዋጊዎች ከኤርትራ ተመልሰን ስልጣናውን ካጠናቀቅን በኋላ የተገባለንን ቃል አልተጠበቁልንም። የመንግስትና የግንባሩ አመራሮች መጥተው ያነጋግሩን ሲሉ ጥያቄ አቀርበዋል። ሙክታር ከድር የኦሮሚያን ጸጥታና አስተዳደር ቢሮ ኃላፊ ምላሽ አካቶ ተከታዩን ዘግቧል።
መንግስት ኮነካ ያደረገውን ስምምነት ተከትሎ አርጋይታ የስልጣና ማዕከል ገብተው የተለያየ ስልጣና እየተሰጣቸው መሆኑ ሲነገር ቆይቷል። በዚሁ መሰረት ባለፈው ሳምንት በግቢው ግጭት ተነስተዋል በሚል በስፋት ወሬው መነሳቱን ተከትሎ ምን እንደተፈጠረ ለማጣራት ወደ አርጋይታ አሰሳይን ቀጠልኩኝ። ከኤርትራ መጥተው ስልጣና እየተካፈሉ ካሉት የኦነግ ወታደሮች አግኝቼ ያናገርኳቸው ጦሩ የተለያዩ ጥያቄዎች ያለውና ይህንንም ጉዳይ ለሚመለከተው አካል አቅርቦ እሱኑ ለመነጋገር ቁጭ ብሎ ሳለ በሌላ ጉዳይ ግብ ግብ መፈጠሩን ነው የጠየቅኩት ሰው የነገረኝ።
አንዱ ከተቀመጠበት ተነስቶ ቪዲዮ መቅረጽ ጀመረ። ሌሎች ይህንን ልጅ ለምን ትቀርጻለህ ብለው ተቆጡና ሊደበድቡት ሲሉ ሸሽቶ ወደ ፖሊስ አባላት ሄደ። ፖሊሶቹ ልጁን ለመከላከልና ለመገላገል መጡ። በዚህ መሃል ነው ግብ ግቡ የተፈጠረው። ከግብ ግቡ በኋላ ሰው ወደ ጸብ ሲገባ ያንን ለማብረድና ለመበተን የጢስ ቦምብ ተወረወረ። በዚህ ደግሞ ሁለት ልጆች ጉዳት ደረሰባቸውና ወዲያው ወደ ሕክምና ተወስደው ተመለሱ።
በዚህ ረገድ ጦሩ የተለያዩ ጥያቄዎች እንዳለው የቆይታቸው ጊዜ መርዘሙን ስልጣናው ካለቀ በኋላም ደግሞ አላግባብ እየተቀመጡ መሆኑንም በጥሬታቸው ሲያስነሱ እንደነበረ ተነግሯል። በተለይ ከቤተሰብ ወጥተን የቆየነው ለረጅም ዓመታት ስለሆነ ቤተሰቦቻችንን ማየት እንፈልጋለን ነው የሚሉት። በስልጣናው ላይ ከሚገኙ ካነጋገርኳቸው የኦነግ ወታደሮች ውስጥ አንደኛው ፕሬዝዳንት ለማ መገርሳን ወይንም የክልሉን ከፍተኛ አመራሮች ባገኛቸው ይህንን ጠይቃቸው ነበር ብሎኛል።
እኔ በበኩሌ መጠየቅ የምፈልገው ቤተሰቦችን ሂጅ ማየት ነው። ከእናንተ ምንም አልፈልግም፣ ስልጠናውን ወስጃለሁ፣ አንዲት የመሸኛ ወረቀት ብቻ ስጡኝና ተሐድሶ ወስዷል በሉኝ። ከማኅበረሰቡ ጋር እንዴት መኖር እንዳለብኝ አሰልጥናችሁኛል፣ መሄድ እፈልጋለሁ።
በሌላ በኩል ደግሞ በተለይ በሰላማዊ እንቅስቃሴ እንታገላለን ብለን ነው ከአመራሮቻችን ጋር ተነጋግረው ወደ ሀገር የገባ ነው። አሁን እየሆነ ያለው ነገር ደግሞ ግራ አጋብቶናል፣ ስጋትም ሆኖብናል ያሉት በስልጠና ላይ ያሉ ወታደሮች የኦነግ ሊቀመንበር አቶ ዳውድ ኢብሳን ወይንም ደግሞ አመራሮቹን ባገኛቸው ይህንን ጠይቃቸው ነበር ሲል ነው የተናገረው።
ባገኛቸውማ በሰላማዊ መንገድ እንታገላለን ብላችሁ ነው ወደዚህ እንድንመጣ ያደረጋችሁት። እንዴት ከመንግስት ጋር ለሰላማዊ ትግል መስማማት አቃታችሁ? ወይስ መጀመሪያውኑ ሳትስማሙ ነው የመጣችሁት? ስለምን ጦር ከዚህና ከዚያ ሆኖ ይዋጋል ብዬ ልጠይቃቸው ፈልጋለሁ።
ጉዳዩ በዚህ ደረጃ ከደረሰ በኋላ ወደ ሰላምና መረጋጋት ግቢው የተመለሰ መሆኑን ሰልጣኞቹ ያነሱትም ጥያቄ አግባብነት ያለው እንደሆነ ነው የኦሮሚያ ጸጥታና አስተዳደር ቢሮ ኮሚኒኬሽን ኃላፊ አቶ ባይሳ ኩማ የነገሩን።
ይህንን ከማስፈጸም አንጻር እውነት ነው ትንሽ መጓተት ነበር። እነርሱ እንዳሉት ስልጠናው ካለቀ በኋላ አንድ አምስት ቀን ተቀምጠዋል። ይህም ነው ችግር የፈጠረው። ስልጠናው አልቆ ሥራ ሲፈቱ ካልሄድን በስተቀር ለምን እንቀመጣለን ብለው ነው ጉዳዩ የተነሳው። ትላንት ከክልል አመራር ሰዎች መጥተው በስፋት ተወያይተናል። በዚያ ውይይት መሠረትም ስልጠናው ለሁሉም ተሰጥቶ ሲጠናቀቅ ሁሉም ወደ የቤተሰቡ ይሄዳል። ቤተሰቡን አይቶ ሲመለስም በየሚመደብበት የሥራ ዘርፍ ሕይወቱን ይቀጥላል።
ይህንን ጉዳይ በተመለከተ ከኦነግ በኩል ያላቸውን ሐሳብ ለመጠየቅ የድርጅቱን ቃል አቀባይ አቶ ቶሌራ አደባን ብጠይቃቸው ስለ ጉዳዩ በቂ መረጃ እንደሌላቸው ነግረውኛል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት የሚተላለፈው የሰኞ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አሁን ወደ ሁለተኛው አጋማሽ መሸጋገራችን ነው። የባንዲራ ጉዳይ በፍራንክፈርት አሬና ስታዲየም
በአውሮፓ አገሮች የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ በአንድ ላይ ተሰባስበው ከኢትዮጵያዊ ጠቅላይ ሚኒስትር አብይ አህመድ ጋር ለመወያየት ባዘጋጁት ፕሮግራም የባንዲራ ጉዳይ አጨቃጫቂ እንደነበር በፕሮግራሙ የተሳተፉ ገልጠዋል። ሌሎች አስተያየት ሰጪዎች በበኩላቸው እንዲህ አሉ። ትንንሽ ጉዳዮች በየቦታው ሊፈጠሩ ይችላሉ፣ ነገር ግን በጊዜ ሂደት የሚፈቱ እንጂ የኢትዮጵያን አንድነት አደጋ ላይ የሚጥሉ አይደሉም ይላሉ። በሌላ በኩል በስፍራው የተገኙ ኤርትራውያን ጠቅላይ ሚኒስትሩ እየወሰዱ ያሉትን ለውጥ አድንቀው ከኤርትራው ፕሬዝዳንት ኢሳያስ አፈወርቅ ጋር የተጀመረው ውይይትና ድርድር ግልጽ ሊሆን ይገባል ሲሉ ጠይቀዋል። ጽዮን ግርማ በፍራንክፈርቱ አሬና ስታዲየም ከካሜራ ጀርባ ምን ነበር ስትል የተለያዩ ሰዎችን ጠይቃ ተከታዩን አጠናቅራለች።
ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ቁጥራቸው በዛ ያሉ ዝግጅቶች ሲካሄዱ ቆይተዋል። ዝግጅቶቹ በአገር ውስጥና በውጭ አገር የሚከናወኑ ሲሆኑ አብዛኞቹ እንግዳን ከመቀበልና ከጠቅላይ ሚኒስትሩ ጉብኝት ጋር የተያያዙ ናቸው። ዝግጅቶቹም ላይ የተለያዩ ባንዲራዎች ሲውለበለቡ ታይተዋል። በአንዳንድ ቦታዎች እነዚህ ባንዲራዎች አወዛጋቢና አጨቃጫቂ እንዲሁም ግጭት ቀስቃሽ እንደሆኑ ይነገራል። በጀርመን ፍራንክፈርት ኮሜርስ ባንክ አሬና ስታዲየም እንዲሁ ጠቅላይ ሚኒስትር አብይ አህመድን ለመቀበል ይወጡ የአውሮፓ ነዋሪዎች በባንዲራ ጉዳይ አለመግባባቶች ተፈጥረው እንደነበር ይናገራሉ። ለጠቅላይ ሚኒስትሩ ያቀረባችሁ ጥያቄ ተገቢ መልስ ተሰጥቶበታል ብላችሁ ታስባላችሁ? ለሚል አስተያየት የደወልኩላቸው የዝግጅቱ ተሳታፊዎች የባንዲራን ጉዳይ አንስተው ነበሩ ያሉትን ሁኔታዎች አስረድተዋል። ከነዚህ ውስጥ አንዱ በስልክ ያገኙዋቸው አቶ በላይነህ ተሾመ ናቸው። አስተያየታቸውን ከጠቅላይ ሚኒስትሩ ንግግር ነው የሚጀምሩት።
በተደረገው ጠቅላላ ጉባኤ ላይ በጣም ከፍተኛ የሆነ ተሰሚነት ያለው በጣም ታሪክ ነው ሊባል የሚችል ንግግር ነው ያደረጉት። በእጅጉ ብዙውን ሰው አስደስተውታል። ግን ከዛ በፊት የነበሩ በጣም የማይመቹና ብዙዎቻችን ያሳዘነና ቅድሚያ ሁኔታዎች እንደነበሩ ግን በዚህ አጋጣሚ መጥቀስ ይቻላል።
ምንድን ናቸው እነሱ?
በከፍተኛ ደረጃ የተደራጀ በሚመስል መልኩ በኢትዮጵያም ባንዲራ በሚያናነቅ ኢትዮጵያዊነትን በጣም በሚያሳንስ መልኩ የአንድ የንቅናቄ ባንዲራ ለፊት መናገርም ካስፈለገ የኦነግ ባንዲራ በጣም ዶሚኔት አድርጎ ተከለከለ በሚል መልኩ ኢትዮጵያ ባንዲራ እንዳይገባ ወደ ውስጡ እየተከለከለበት ሁናቴዎች ነበሩ። ሌላውን በኢትዮጵያዊነት በአንድነት በፍቅር በመደመር የሚያምነውን በጣም አሳዛኝ በሆነ ሁኔታ ላይ ዲፕሬሽን የፈጠሩበት ሁኔታ ነው ይታይ የነበረው።
የተወሰኑ ቡድኖች የራሳቸውን ባንዲራ ይወክለናል ያሉትን ባንዲራ ይዘው መንቀሳቀስ አይችሉ
በመሰረቱ ይቻላል፣ ክፋቱም አይታይም። አሁን ጥያቄው ኦነግ ለምን ባንዲራውን ይዘው ወጣ አይደለም። ማንም የሚያምንበት ሊያደርግ ይችላል። ግን የሌላ ባንዲራ ወይም በኢትዮጵያዊ ነን ብለን እስካን ድረስ ይሄ እስካልተለወጠ ድረስ ይሄ ባንዲራ መለያችን ምልክታችን ነው እና ይሄን ያ ባንዲራ እንዳይውለበለብ ቅስቀሳ ማካሄድ ወይ ያ ባንዲራ ሲታይ ጩኸት ማሰማት በክስተት እንዳየ ነው መግቢያው ላይ ልዩ ትዕዛዝ በመስጠት የኢትዮጵያ ባንዲራ እንዳይገባ የሚከለከልበት ሁኔታ ከጀርመኖቹ እንደ መመሪያ እንደተሰጣቸው ያየ ነው። ይህንን ነው የምንቃወም እንጂ ለምን ሰው ባንዲራ የዝም አይደለም።
ግን ደግሞ ሌሎች ቦታዎች ላይ ለምሳሌ ከቅርብ ጊዜ ወዲህ የዚህ የባንዲራ ጉዳይ በኢትዮጵያ ውስጥ በጣም አጨቃጫቂና አከራካሪ ሆኗል እና ሌሎች ፕሮግራሞች ላይ ሲታይ በቴሌቪዥንም ሆነ በምስል ሁለቱ ባንዲራዎች አብረው ሆነው አይታዩም ወይም ደግሞ ሁለቱ ባንዲራዎች ባሉበት ቦታ ላይ ግጭቶች አሉ። ጀርመን ላይ በመስል እንዳየ ነው ግን ባንዲራዎቹ የኢትዮጵያና የኦነግ ባንዲራ አረንጓዴ ቢጫ ቀዩና ሌላው ባንዲራ አንድ ላይ ተገጣጥሞ ሁሉ ይታይ ነበርና ለውጭ ለሚታየው ምስል እዛ ድረስ አይነት መሆኑ እንደውም ትንሽ በጀርመኑ ሻል ያለ ነገር ታይቶበታል የሚል ትርጉም ይሰጥ ነበር።
እንግዲህ ይሄ ያመለካከት ጉዳይ ነው እና የተመልካቹ በምን ቢተረጉሙ ለየራሱ የህሊና ውሳኔ የሚሰጥ ማለት ነው። ዱን ባንዲራ አጥላልተን ያንደኝ የሌላውን ከፍ ለማድረግ አይደለም። በዚህ ሁኔታው ላይ የተለያዩ ባንዲራዎች በተለይ የተለያዩ አካባቢዎች ይደረጋሉ። አይደለም የቅናቄ ቀርቶ የስፖርት ክለቦችም የየራሳቸው ባንዲራ አላቸው። ለማያዝም ይከለክላቸው አይኖርም። ግን ኢትዮጵያን የሚወክሉ አዲስ ራዕይ ይዘው መጥተው ኢትዮጵያን አንድ ለማድረጉ ቅስቀሳ እያካሄዱ አሉ። ጠቅላይ ሚኒስትር በመጡበት ሁኔታ የሀገራችን አንድነት የሚያንጸባርቀው እስካሁን ባንዲራችን ብለን በወል ያው ለሁላችንም ይዘነው ጠብቀው የነበረውን ባንዲራ ማዘን እንደ ትክክል አለመሆን ወይም ደግሞ
አሁን አንድ ቅሬታውት
መመልከቱና ማየቱ ቅሬታውትም አንድ ሁለተኛ በውጭ የተላለፈውን አላውቅም። ግን እዛ በአዳራሽ ለነበረውና በስክሪን የሚታየው በቀጥታ
ስለዚህ
ባንዲራ ነበርና ረባሽነት ነበረው።
አንድ ቅሬታውን የእርሶ ጥያቄ የኢትዮጵያ ባንዲራ እንዳይገባ ተከልክሏል ነው? አረንጓዴ ቢጫ ቀዩ የኦነግ ባንዲራ ተውለብልቧል ነው ወይስ በዚህ ምክንያት የተፈጠረ ግጭትና አለመግባባት ተፈጥሯል ነው? ምንድነው የሆነው? እስቲ አንድ ሁለት ብለው ነጥቦቹን ይንገሩኝ። ምንድነው ቅሬታው? ምን ተፈጠረ?
በመጀመሪያ ደረጃ የተፈጠረውና ራስም እንደምስክርነት ማየው ያየሁት አጋጣሚ ባንዲራዎች ገና ሲገባ አይ ይሄኛው የኢትዮጵያ ባንዲራ ተከናንቦ የነበረ ሰው የለም ይሄ ባንዲራ መግባት የለበትም የሚል ትዕዛዝ ተላልፎልናል ብሎ ይነግረናል። ያን እንግዲህ የጀርመን ዜጋ የሆነ ሰው ነው የሚለው። ሌሎች ባንዲራዎች አሉ አይደለም ወይ? ሁለተኛ ደግሞ አጠገባችን በዛ ሰዓት ደግሞ በዛ ቅጽበት የኦነግ ባንዲራ የያዙ ሰዎች ሲገቡ ዝም ብሎ አስገባቸው እንዴ? እነሱ እየገቡ ለምንድን ነው እኛ የምንከለከለው ይለዋል። የለም የተባልነው ይሄንን ባንዲራ ይዞ እንዳይ ይሄም ልክ ባንዲራ እንዳይገባ ነው የተከለከለው ይላል። አንድ
ስለዚህ ተከልክለው ቀሩ ወይስ መጨረሻ ላይ ተፈቀደላቸው?
ብዙ የተመለሱና በየመኪናቸው ሄደው ያስቀመጡ እንዳሉ ሰምተናል። በመጨረሻ ግን ካዘጋጅ ኮሚቴዎቹ ውስጥ ይሄ ኢንፎርሜሽን ተነግሯቸው በጣም ውስጥ በመታገል ይሄ ነገር ክልከላ እንዳይፈጸም ተደርጎ ወደ መጨረሻ አካባቢ እንዲገባ ተፈቅዶ ነበር። ይሄንን እንግዲህ አስተውለናል።
ሌሎች ሰዎችም ተመሳሳይ አስተያየት አላቸው። ያዳራሹ መግቢያ በር ላይ ክልከላ ነበር የሚል የፍራንክፈርቱ ዝግጅት እንዴት እንደነበር አስተያየት ልጠይቃቸው የደወልኩት ሌላው ዶክተር ተረፈ ገብረጻድቅ ስለ ባንዲራው ቅሬታ ጠየኳቸው። እርሳቸው ደግሞ ተቃራኒውን ተናገሩ።
እንግዲህ ማን ይሄን ነገር እንዳደረገ ሆን ተብሎ ለመከታተል ሞክረናል። ብዙ ቅሬታም ነበረ። ብዙ ወጣቶችም እንዳይገቡ ከባንዲራቸው ጋር ውጪ እንዲቆሙ ተደርገው ነበር። መጨረሻ ላይ ባንዲራዎችን በመጣል ዝም ብሎ ብቻቸውን የገቡ ነበሩ እና ግን ይሄ ስምምነት ላይ አልነበረም። ኮሚቴው ተነጋግሮበት ማንኛውም ሰንደቅ ዓላማ የፈለገውን ይዞ ሊገባ ይችላል የሚል ስምምነት ነበር። በኋላ በአሻጥር አይታወቅም ማን እንዳደረገ ተከታትለን እስካሁን ድረስ የእክሌ ነው ብለን ተማለት አልቻልንም። ግን ነበረ እንደዛ አይነት ተደርጓል።
እስቲ ግልጽ እናድርገው ሳይሆን ምናልባት እርሶ የትኛውን ባንዲራ እንደሚሉ ስላላወቅኩኝ እንደው መጀመሪያ ሐሳቡን ላንሳብዬ ነው። እኔ ያነጋገርኳቸው ሰዎች አረንጓዴ ቢጫ ቀዩን የኢትዮጵያን ባንዲራ ይዘን ዳንጋባ ተደርገናል እና እንደዛ አይነት ነገር ነበረ። ትንሽ ወደ ግጭት ሊያመራ የሚችል ነገር ተፈጥሮ ነበር፣ ግን መጨረሻ ላይ በጥሩ ሁኔታ ተጠናቀቀ ነው ያሉት። የኦነግ ባንዲራ ነው እንዲጎላ የተደረገው የሚል ነገር ነው የሚያነሱት። የትኛውን ነው የሚሉት?
እንደውም እኔ በበኩሌ እንደሰማሁት አረንጓዴ ቢጫ ቀዩን ፎቶግራፍ አንስተው ይሄ ባንዲራ ካልሆነ በስተቀር ሌላ እንዳይገባ የሚል ትዕዛዝ እንደተሰጠ ነው የሰማሁት እና ይሄንን ደግሞ ጠባቂዎቹ ራሳቸው ናቸው ነገሩኝ።
ከዝግጅቱ አንዱ አስተባባሪ መሆናቸውን የገለጹት አቶ ገመዳ ኑሬ ደግሞ በመግቢያው አካባቢ የተለያዩ ነገሮች እንደነበሩ ገልጸው በኋላ ግን ችግሮቹ ተፈተዋል ብለዋል።
በእኔ በኩል ያንን በተመለከተ እንደዚህ አይነት ችግር እንዳይፈጠር በመጀመሪያ ደረጃ ዝግጅቱ ላይ ባለን ጊዜ ስንነጋገር ነበር። በጀርመን አውሮፓ ሀገር ውስጥ ማንም ስፔሻሊ በጀርመን ውስጥ ማንም የፈለገው ፍሪደም ስላለ ማንም መከልከል አይቻልም። አዎ በዛ ያለው ነገር በአንድ ጎን አይተናል። ግን በተቻለ መንጠር መድረክ ላይ ያሉ ሰዎች እንዲያስተካክሉና ካሜራን እኩል እንዲያደርጉ ስናደርግ ነበር እና እንደዚህ አይነት ትንንሽ ነገሮች ሊፈጠሩ ይችላሉ። ግን ያንን አላማውንና ኢትዮጵያን አንድነት ሊያመጣ የሚችል ነገር የሚያዛባ አይደለም። ወደፊት የሚዘጋጁ ነገሮች የሰዎችን ስሜት የሚነኩ ነገሮች እንዳይፈጠሩ ጥንቃቄ ሊደረግ ይገባል የሚለ ለማከል ፈልጋለሁ።
አቶ ገመዳ የጠቅላይ ሚኒስትር አብይ አህመድን ምላሽ አድንቀው ችግሮች ቢኖሩም እኔ የምደሳቸው ተስፋ አለኝ፣ እኩልነት የሰፈነባትን ኢትዮጵያ የማየት ተስፋ አለኝ፣ ያን ጊዜ እንዲያሉ ጉዳዮች ችግር አይሆኑም ብለዋል። አብዛኛው ያነጋገርኳቸው የሰልፉ ተሳታፊዎች ጠቅላይ ሚኒስትር አብይ አህመድ ንግግር ካደረጉ በኋላ የነበረው ውጥረት መርገቡን፣ ዝግጅቱም በሰላም መጠናቀቁን ተናግረዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ጽዮንን ለዘገባው እናመሰግናለን። አሁን ወደ ቀጣዩ ዝግጅት ያለፈን እንደሆነ አፍሪካ ነክ ርዕሶች ይሆናል የሚቀጥለው።
የአድዋ ፓን አፍሪካን ዩኒቨርሲቲ አድዋ ከተማ ላይ ለመገንባት ባወጣው እቅድ መሰረት ባለፈው ሚያዝያ ወር አድዋ ላይ ትልቅ ዓለም አቀፍ ጉባኤ ተካሂዶ ከመላው ዓለም የተጋበዙ ምሁራንና ሌሎችም እንደተገኙበት በወቅቱ ተገልጧል። የግንባታው እቅድ በምን አይነት ሁኔታ እንደሚገኝ ዶክተር አየለ በከሬ ባለፈው ሰኞ በተላለፈ የመጀመሪያ ክፍል ውይይት አብራርተዋል። ዶክተር አየለ በአሁኑ ወቅት ስለ አድዋ ፓን አፍሪካን ዩኒቨርሲቲ ለማስተዋወቅ እዚህ ዩናይትድ ስቴትስ ይገኛሉ። ዶክተር አየለ በዩኒቨርሲቲው ግንባታ የአካዳሚክ ክፍሉን በማስተባበር እንደሚሰሩ ገልጠውልናል። በመቀሌ ዩኒቨርሲቲ ተባባሪ ፕሮፌሰር የሆኑት ዶክተር አየለ በከሬ በቀረቡ ጥናቶች በቅርሰ ጥናቶች የዶክትሬት ፕሮግራምና የዓለም አቀፍ ጉዳዮች አስተባባሪም ናቸው። አዳነች ፍሳዬ ነች ያነጋገረቻቸው።
ዶክተር አየለ በከሬ ለአድዋ ዩኒቨርሲቲ የሚያስፈልጉ በርካታ ሰነዶችን ከኮርኔል ዩኒቨርሲቲ ለማግኘት እንደቻሉ ባለፈው ሰኞ በቀረበው የመጀመሪያ ክፍል ቅንብር ላይ መግለጻቸው ይታወሳል። የፓን አፍሪካን ዩኒቨርሲቲ ግንባታ ተጠናቆ ከተከፈተ በኋላ በተሟላ ሁኔታ ለመንቀሳቀስ የሚችልበትን ሁኔታ የማመቻቸት ጥረት እየተካሄደ መሆኑን አመላክተዋል።
ከተከፈተ በኋላ በእግሩ እንዲቆም፣ በእግሩ ከቆመ በኋላ በእግሩ እንዲሄድ፣ ወደኋላ ያለመሄድ ነገር ለማድረግ ከፈለግን በጥንቃቄ ቀስ በቀስ እንግዲህ በተለይ በእውቀት ደረጃ በአካዳሚ ደረጃ ለዛ ለዩኒቨርሲቲው የሚያስፈልጉትን ነገሮች ማሰባሰብ ይኖርብናል ማለት ነው። እና ይሄ እንግዲህ የመጀመሪያ ዙር የስብስብ ስርዓት ነው ማለት ነው። ሌላው ደግሞ ኮርኔል በነበርኩበት ጊዜ ያገኘሁት ምንድን ነው፣ አንድ በፓን አፍሪካን ጥናት በፓን አፍሪካን ታሪክ በጣም የታወቁ በዓለም የታወቁ ባለሙያ ነበሩ። እሳቸው አሁን ጡረታ ወጥተው ምንጊዜም ከፈለጋችሁኝ እዛ መጥቼ አንድ አመት ወይ 6 ወር ላስተምር ይችላልው ብለዋል። በጣም የታወቁ ባለሙያ ስለሆኑ እሳቸው እዛ ሄደው በተለይ በማስተርስ ወይም በፒኤችዲ ደረጃ ለሚሰሩ ልጆች አድቫይዘር ሊሆኑ ይችላሉ፣ ኮርስ ሊሰጡ ይችላሉ ማለት ነው። እና እንዲህ አይነቱን ስራ ነው እንግዲህ ያከናወን ያለነው። በዚህ መንፈስ ነው እንግዲህ ወደዚህ ልመጣ የቻልኩት።
ፓን አፍሪካን ዩኒቨርሲቲ ከኮርኔል ዩኒቨርሲቲ ጋር ቀጥተኛ ግንኙነት በማድረግ ለወደፊት የሚያስፈልጉት ነገሮች ለማግኘት የሚችልበት ሁኔታ እንደሚኖርም ዶክተር አየለ ገልጸዋል። ይህም ማለት ይላሉ ዶክተር አየለ፣
ይሄ እንግዲህ ምን ማለት ነው? አንዳንድ ማቴሪያሎች ከዛው ከዩኒቨርሲቲው አክሴስ ማድረግ ይቻላል ስምምነት ከተደረሰ በኋላ። ሌላው ደግሞ ምንድነው ቅድም እንዳልኩሽ በተለይ ሰነድና ማስረጃን በሚመለከት ሃንተር ኮሌጅ የሚባል አለ ኒውዮርክ ዩኒቨርሲቲ ውስጥ። ከሃንተር ኮሌጅ ሁለት በጣም የታወቁ ምሁራን መጥተው ነበረ ለዛ ለስብሰባ እና እነዛን ምሁራን ስራ እንዲሰሩ በፍቃዳቸው ኦፍ ኮርስ ጠይቀናቸው ነበረና ለምሳሌ አንደኛው ፕሮፌሰር እንዳለ ይሄ ሰነድ የሚያስፈልገንን ማስረጃ የሚያስፈልገንን እነዚህ ሰነዶች ማስረጃዎች በተለይ የኛን አላማ ጋራ የሚሄዱትን በሙሉ ሰብስበው ሰጥተውናል።
በአፍሪካም ሆነ በሌሎችም የዓለም ክፍሎች ካሉት የአፍሪካ ማዕከሎችም ግንኙነት እንደሚደረግ ዶክተር አየለ አውስተዋል።
እንግዲህ አፍሪካ ውስጥ ብንወስድ ሴኔጋል የመጀመሪያው ፕሬዚዳንት ሴንጎር የእሳቸው ማዕከል አለ። የማንዴላ ማዕከል ደግሞ ደቡብ አፍሪካ አለ። የንክሩማ ማዕከል ጋና አለ። እነዚህ ማዕከሎች ልክ አሁን እኛ ባሰብነው አኳያ እነሱም ያሰባሰቡት ብዙ የእውቀት መረጃ አለ እና ከነሱም ጋር እንግዲህ አፍሪካ ውስጥ የቱ የቱ ጋር ነው ያሉት እነዚህ ከኛ ጋር ሊሰሩ የሚችሉ ተቋማት አፍሪካ ውስጥ እነማን ናቸው? እዚህ ዩናይትድ ስቴትስ የት የት ነው ያሉት? ካሪቢያን፣ ላቲን አሜሪካ፣ ኤዥያም። አሁን እኔ ከምሰራቸው ስራዎች አንዱ እሱ ነው እና ይሄ አርካይቭ እና ዶክመንቴሽን ይባላል። አንደኛው ክፍል የአርካይቭ እና የዶክመንቴሽን ወይም የሰነድ እና የማስረጃዎችን በሚመለከት የት የት እንደምናገኛቸው ማንን ኮንታክት እንደምናደርግ አንድ አስተማሪ በሙሉ ሰብስቦ የሃንተር ኮሌጅ ሰጥቶናል። ሁለተኛው አስተማሪ ደግሞ ማስተማር ያለብን ካሪኩለም ወይም የትምህርት ስርዓቱ ምን እንደሚመስል በዛ በትምህርት ስርዓት ውስጥ ምን ምን ማስተማር እንዳለብን ስናስተምር ደግሞ ዘዴያችን ምን መሆን እንዳለበት ወደ 30 ገጽ ጽፎ ሪሰርች አድርጎ በደንብ አድርጎ ጽፎ ሰጥቶናል። እና እንግዲህ እነዚህን ማቀነባበር ማቀናጀት በተቻለ መጠን የራሳችን የሰነድ እና የማስረጃ ማዕከል እንዲኖረን የመጀመሪያውን ጅምር ስራ ነው እንግዲህ አሁን አትሊስት እኔ በታዘዝኩት መሰረት እየሰራሁ ያለሁት ማለት ነው።
ባለፈው ሚያዝያ ወር በተካሄደው ዓለም አቀፍ ጉባኤ ላይ ከተነሱት ነጥቦች አንዱ የአድዋ ፓን አፍሪካን ዩኒቨርሲቲ ሲገነባ ህንጻዎቹ የአፍሪካን ስነ ህንጻ ጥበብ መልክ የያዙ መሆን አለባቸው መባሉን ዶክተር አየለ ገልጸዋል።
ይሄ ሶስተኛ ሆኖ የቀረበው በዛ በዓለም አቀፉ ስብሰባ ጊዜ የሚሰሩት ህንጻዎች የአፍሪካን ስነ ህንጻ ጥበብ የያዙ መሆን አለባቸው የሚል ነው እንግዲህ ስምምነት ላይ ደረስ ነው። እሱም እንግዲህ በአሁኑ ጊዜ በአፍሪካ ውስጥ ያሉት የስነ ህንጻ ጥበብና ታሪክ በደንብ መሰብሰብ አለብን ማለት ነው። ከዛ ደግሞ ለዓለም አቀፍ ውድድር ማቅረብ አለብን ማለት ነው። የሚሰሩትን ህንጻ የሚቀርጹ ሰዎች በዓለም ላይ በጣም የታወቁ መሆን አለባቸው ማለት ነው።
የአድዋ ፓን አፍሪካን ዩኒቨርሲቲ ግንባታ ገና እንዳልተጀመረና ምክንያቱ ምን እንደሆነ ያብራራሉ።
ግንባታው አልተጀመረም። ለምን አልተጀመረም ቢባል አንደኛ ያው 150 ሄክታር መሬት በጣም ትልቅ መሬት ነው። እዛ መሬት ላይ ገበሬዎች አሉ፣ እዛ መሬት ላይ ነዋሪዎች አሉ። ሁሉም ላይ ሳይሆን የተወሰነ ቦታ በተለይ ወደ ከተማው የሚጠጋ ቦታ አለ፣ እዛ ላይ የሰፈሩ አሉ፣ የሚኖሩ አሉ። እና እነዚህ ነዋሪዎችን ገበሬዎችን ስርዓት ባለው መንገድ አሸናፊ በሆነ መንገድ ከዛ ቦታ ማስነሳት ይኖራል። እንግዲህ ይሄ ማለት ነው እነሱም ተስማምተው የሚሰጣቸው ካሳ ተገቢ ነው አጥጋቢ ነው የሚል ከዛም ደግሞ የአንድ ጊዜ ውስንነት ሳይኖረው እነዛን ሰዎች የዚህ የዩኒቨርሲቲ አካል እንዲሆኑ የሚያረግም ዘዴ እየፈለግን ነው ያለ ነው ማለት ነው።
መንግስት ለአድዋ ፓን አፍሪካን ዩኒቨርሲቲ ግንባታ መድቦት የነበረው ገንዘብም ገና እንዳልተሰጠ ዶክተር አየለ በከሬ ሳይገልጹ አላለፉም።
ከዚህ በፊት መንግስት የመደበልን 200 ሚሊዮን ብር ነበረ እና ያ 200 ሚሊዮን ብር እንግዲህ ያው በመንግስት ቅይር ምክንያት ሽግግር ምክንያት እስካሁን አልተለቀቀምና ያ ቢለቀቅ አንደኛ ካሳ የሚከፈለው ለሚከዛ ቦታ ለሚለቁ ሰዎች፣ ሁለተኛ አክሊ ይሄንን 150 ሄክታር ሌላው ቢቀር በጭቃል እየቸከልን ቦታውን በደንብ በማፕ ማሰራት አለብን፣ በጂፒኤስ መያዝ አለብን፣ ካስፈለገም ማጠርም ማጠር አለብን ማለት ነው። እና እነዚህ እንግዲህ ቅድሚያ ስራዎቻችን ይሆናሉ ማለት ነው። ሌላው ሶስተኛው ምንድን ነው? በተለይ ፈንድን በሚመለከት ገንዘብ መዋጮን በሚመለከት የእኛ ኮኦርዲኔት የሚያደርገው ክፍል ባንክ አካውንት መከፈት አለበት። ኢንተርናሽናል ባንክ አካውንት ሕግና ሕጋዊነት አውቆ ስርዓቱ በሚገባ ትራንስፓረንት ወይም ደግሞ ግልጽ በሆነ መንገድ ከዛ በኋላ ይሄ ፈንድ ማሰባሰብ መጀመርም አለ እና ያም ስራ እንግዲህ በአሁኑ ጊዜ እየሰራን ያለ ነው ነው።
በመጨረሻም ዶክተር አየለ አድዋ ፓን አፍሪካን ዩኒቨርሲቲ ይህ ሁላችንም ነው በማለት አስገንዝበዋል።
ይህ የአድዋ ፓን አፍሪካን ዩኒቨርሲቲ የሁላችንም ነው፣ የኢትዮጵያውያን በሙሉ የአፍሪካውያን በሙሉ ነው እና ሁላችንም ባለቤትነት እንዲሰማን ያስፈልጋል። ባለቤትነት ተሰምቶን ይሄ ዩኒቨርሲቲ ተሰርቶ አልቆ በተቀረጸው ንድፈ ሀሳብ መሰረት ስራውን እንዲጀምር፣ ስራውን እንዲቀጥል፣ እንዲያስፋፋ የሁላችንም ጥረት ስለሚያስፈልግ ሁላችንም በዚህ በተቀደሰ ተግባር ባለቤትነት እንዲሰማን አሳስባለሁ።
እሺ እንግዲህ ዶክተር አየለ በከሬ ለሰጡን ማብራሪያ በጣም እናመሰግናለን።
እኔም ለተሰጠኝ እድል እጅግ በጣም አመሰግናለሁ።
ክቡራትና ክቡራን አድማጮቻችን እስከ ምሽቱ 4 ሰዓት ፕሮግራማችን ይቀጥላል። አጠር አጠር ያሉ ዜና ላሰማ። 1100 የሚሆኑ የኦሮሞ ነጻነት ግንባር የቀድሞ ተዋጊዎች ከኤርትራ ተመልሰን ስልጠናውን ካጠናቀቅን በኋላ የተገባልን ቃል አልተሟላም ወይም አልተጠበቀም፣ የመንግስትና የግንባሩ አመራሮች መጥተው ያነጋግሩን ሲሉ ጥያቄ ማቅረባቸው ታውቋል። ባለፉት 7 ወራት በርካታ ለውጦች ተገኝተዋል ሲሉ ተሰናባቹ የጠቅላይ ሚኒስትር ጽህፈት ቤት ኃላፊ አቶ ፍጹም አረጋ ተናገሩ። አቶ ፍጹም ይህን ያሉት አዲስ የተሾሙትን ተተኪያቸውን እንዲሁም የጠቅላይ ሚኒስትር ጽህፈት ቤት ቃል አቀባይ ባስተዋወቁበት ስነ ስርዓት ነው። አቶ ሽመልስ አብዲሳ አቶ ፍጹምን በመተካት የጠቅላይ ሚኒስትር ጽህፈት ቤት ኃላፊ፣ ቢለኔ ስዩም ደግሞ የፕሬስ ኃላፊ ሆነው ተሾመዋል። በአላማጣ ከተማ ከሁለት ሳምንታት በፊት የተፈጠረውን ግጭት ተከትሎ የኢትዮጵያ ክፍሎችን ከሚያገናኙ አውራ መንገዶች አንዱ የሆነው የአላማጣ ቆቦ መስመር ዝግ ሆኖ ቆይቶ ነበር። በትናንቱ ዕለት ግን የመከላከያ ሰራዊት ጣልቃ በመግባት መንገዱ እንዲከፈት አድርጓል። ሰሜናዊ ምዕራብ ካሜሩን ውስጥ ከሚገኝ አንድ የፕሬስቢቴሪያን ትምህርት ቤት ማንነታቸው የማይታወቅ ታጣቂዎች ዲሬክተሩን ጨምሮ 78 ተማሪዎችን መጥለፋቸው ተገልጧል። የጠለፋው ምክንያት አልታወቀም። ሰዎቹም እንዲሁ እነማን እንደሆኑ አልተገለጠም። ካሆነ ወይ ሸለቆ
ዝግጅታችን በዚህ በግሩም የሆነ የጥላሁን ዜማ ሊጠናቀቅ ነው።
ርዕሱን ነው እኔ ዘፈን
አግዘኝ ባክ
ዘፈኖች ርዕሱ ሲጠፋ
አልጋልባልናችሁ እንሞክረው።
ጥሩ የጀመረው እንዳደናቀፍ።
በምሽቱ ፕሮግራም ዋና አዘጋጅ በሰለሞን ክፍሌና በሌሎችም ባልደረቦቻችን ስም እንሰናበታችኋለን። ቆንጂት ታዬና
አዲሱ አበበና አድማጮች ቀጥሎ የትግርኛ ፕሮግራም ይቀጥላል። በዚህ ሙዚቃ በኋላ
በእኛ በኩል ሰላም፣
ደህና
አደሩ። Thank you.
ላንቺ ብዬ ሁሉን ትቼ
ልግሽ ይኖራለን